Gambino VOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ።
እንደተለመደው ሁሉ ዛሬ ሄኖክ የለም፣ ጋቢና ንሱ አይሾፍርም። እኛ ግን የጋቢና ጉዟችንን ከአሜሪካ ድምጽ ሬዲዮ ጀምረናል። እንደተለመደው ሁሉ ታክሲዋ ሞልታለች። መስታወት አራጋውም እዚህ ጋቢና ከጎኔ ቁጭ ብላለች።
ሰላም፣ እንደምናመሻችሁ። በዛሬው የሪፐብሊካን ፓርቲ ታሳቢ እጩ ዶናልድ ትራምፕ ባለቤት መሊና ትራምፕ ትላንት ምሽት ያደረጉትን ንግግር ስላስነሳ ውዝግብ ከስፍራው በቀጥታ ዘገባ እናቀርባለን።
የኢትዮጵያ ምጣኔ ሀብት ተበድሮ የመክፈል ሁኔታን የገመገመው ሲች የተረጋጋ ግን ብድር ያለመክፋት ስጋት ያለበት በዚህ ሳምንት እንደዛ መሆኑን አስታውቋል። ዶክተር አክሎክ ቢራራን ይዘናቸዋል።
90% የሚሆነውን የስራ ዕድል የሚፈጥረው የግል ክፍል ነው። የግል ክፍሉ የሚፈጥር ከሆነ እና የመንግስት ድርጅቶች፣ የፓርቲ ድርጅቶች የውጭ ምንዛሬውን የሚበደሩ ከሆነ በግል ክፍሉ ላይ እጅግ በጣም ከፍተኛ ጫና አለ ማለት ነው።
ዛሬ ሁለተኛ ቀን የያዘው አርብ የሚጠናቀቀው የዓለም የኤድስ ጉባኤ ከዓለም ዙሪያ 18,000 ሰዎችን አሰባስቧል። የመቅድም ኢትዮጵያ ብሔራዊ ማህበር አቶ መንግስቱ ዘመንን ጨምሮ ብዙ ሰዎች አስተያየት ሰጥተውናል። የእሳቸውን እንስማል።
ኤች አይ መድኃኒት የሚወስዱ ሰዎች መድኃኒት ይወስዳል እንጂ ቫይረሱ ከልብ ከውስጣቸው አለ፣ ምን ጊዜም አለ። ለዛሬ እስካሁን ቫይረሱ የሚያጠፋ መድኃኒት አንተገኝም፣ አልሰማውም፣ አላየሁም በሀገራችን።
ሁሉንም ከፕሮግራማችን ታገኙታላችሁ።
ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
የጋቢና ቪኦኤ አድማጮች፣ ለዜናዎቹ ተመልሼ መጥቻለሁ። ጽዮን ግርማ ነኝ። በደቡባዊቷ ዩናይትድ ስቴትስ ሉዚያና ግዛት የሚገኝ አንድ ማህበረሰብ በቀድሞ ባህር ኃይል አባላት ከተገደሉት 3 የፖሊስ መኮንኖች ለአንደኛው ትላንት ሰኞ የሻማ ማብራት ተማጽኖ ጸሎት ማድረሱ ተገለጸ። በዚህ ካተም ብሩዥ በተባለው የተካሄደው የጸሎትና የሻማ ማብራት ስነስርዓት ተማጽኖ ላይ በብዙ ሺህ የሚቆጠር ህዝብ መገኘቱ ታውቋል። ይህ ያለፈውን እሁድ ጥቃት የፈጸመው ሰው የዚህ አካባቢ ሳይሆን ሌላው ቀርቶ የሉዚያናው ነዋሪም አይደለም ሲሉ የአካባቢው ነዋሪዎች ተናግረዋል። የአካባቢያችን ማህበረሰብ ጠንካራና በችግርም ወቅት የሚደጋገፍ ነው። ከአካባቢያችን ውጭ መጥቶ ችግር የሚፈጥር ማንም ሰው እዚህ ቦታ እንደሌለ ማወቅ አለበት ሲሉ ባተን ሩዥ ነዋሪ የሆኑት ካርቬ ሲልቨስት ንግግር አድርገዋል። የሉዚያና ገዢ ጆን ቤል ኤድዋርድስ በበኩላቸው ጥቃቱን ያደረሰው ሎንግ ፍጹም ሰይጣናዊ ስራ ነው የፈጸመው ሲሉ በትናንቱ የሻማ ማብራት ስነስርዓት ላይ ተናግረዋል። ሰሜን ኮሪያ የደቡብ ኮሪያን ሚሳይል በመቃወም የበቀል እርምጃ እንደምትወስድ በዛተችው መሰረት በዛሬው ዕለት 3 ተምዘግዛጊ ሚሳይሎችን ተኮሰች። ፒዩንግ ያንግ ዛሬ የተኮሰችው ሚሳይሎች መካከለኛ ፍጥነት ያላቸውና ከኮሪያ ባህረ ገብ መሬት በስተ ምስራቅ ባለው ባህር ላይ ከማረፋቸው በፊት ከ500 እስከ 600 ኪሎ ሜትር የሚጓዙ መሆናቸውን ዩናይትድ ስቴትስም ሆነች ደቡብ ኮሪያ አስታውቋል። ቶኪዮ የሰሜን ኮሪያ የሚሳይል ተኩስ ሙከራ አውግዛ የወደፊት ዛቻና ማስፈራሪያዋን ለመቋቋም ከዩናይትድ ስቴትስና ከደቡብ ኮሪያ ጎን እንደምትቆም አስታውቃለች። በዩናይትድ ስቴትስ ፕሬዚዳንታዊ ምርጫ ሂደት ሁለተኛ ቀኑን የያዘው የሪፐብሊካን ፓርቲ ጉባኤ ዛሬ መነጋገሪያ ትኩረት ኢኮኖሚ መሆኑ ተገልጿል። በትላንቱ የመክፈቻ ቀን የገዢው የፓርቲው እጩ ተወዳዳሪ የሆኑት ዶናልድ ትራምፕ ባለቤት ሜሊና ትራምፕ ባለቤቴ ድንቅ መሪና ዩናይትድ ስቴትስ የሚያስፈልጋትን ለውጥ ሊያመጡ የሚችሉ ብቸኛው መሪ ናቸው ሲሉ መናገራቸው ይታወሳል። ደቡብ ሱዳን ውስጥ ያሉትን የተባበሩት መንግስታት ድርጅት ሰላም ጠባቂ ኃይሎችን የሚያጠናክር ኃይል እንዲመደብ የሚለውን ሀሳብ የአፍሪካ ህብረት መደገፉ ይታወቃል። ጥያቄውም ኪጋሊ ሩዋንዳ ላይ እየተካሄደ ባለው የህብረቱ ጉባኤ ጸድቋል። የህብረቱ ጉባኤ ያጸደቀው ይኸው ሀሳብ ወደ የተመድ የጸጥታው ምክር ቤት እንደሚላክ ታውቋል። አድማጮች፣ ለሰዓቱ ያስኳቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶች ጋር አብራችሁን ቆዩ።
የጋቢና ጉዟችን ይቀጥላል። እኔ መስታወት አራጋውና
ጽዮን ግርማ አብረን ካድማስ እንሻገር እንላችኋለን።
የኢትዮጵያ ምጣኔ ሀብት ተበድሮ የመክፈል ሁኔታን የሚገመግመው ሲች የተረጋጋ ግን ብድር ያለመክፈል ስጋት ያለበት መሆኑን በዚህ ሳምንት አስታውቋል። ሄኖክ ሰማስጌር የልማት ምጣኔ ሀብት ባለሙያውን ዶክተር አክሎክ ቢራራን አነጋግሯል።
ፊች የሚባለው ድርጅት የታወቀ ድርጅት የሀገሮችን ብድር ብቻ ነው ክሬዲት የሚዘግበው እና ቢ መስጠቱ ጉዳት የለውም። እንግዲህ ኤ ነው ከፍተኛው፣ ቢ መሆኑ ምንም አከራካሪ አይመስለኝም። ከዚህ በፊትም የተሰጡትን መስፈርቶች ሳያቸው ተመሳሳይነት አለው እና ቢ ማለት ኢኮኖሚው ረጋ ያለ ስቴብል የሆነ ኢኮኖሚ አለ፣ ብዙ አደጋ አይታይበትም የሚል ትርጉም ነው የሰጡት እና አግባብ ያለው ይመስለኛል። እኔ ሁሉንም ባላውቀው፣ ምክንያቱም የኢትዮጵያ ኢኮኖሚ ግልጽነት የሌለው ኢኮኖሚ ስለሆነ፣ ግን አግባብ ያለው መስፈርት ነው እላለሁ።
ያው ከዚሁም ጋር ተያይዞ እንግዲህ ቢ በሚል ጊዜ ተበድሮ ያለመክፈል እድል መኖሩን ነገር ግን ደግሞ ይሄንን ሊያጠቡ ተበድሮ ያለመክፈል እድሉን ሊያጠቡ የሚችሉ የምጣኔ ሀብት አምዶች ወይም ኢንስትሩመንትስ እንዳሉ ነው የገለጹት። እንግዲህ በአጠቃላይ የሆነውን እስቲ የኢትዮጵያ የምጣኔ ሀብት አደረጃጀት ከሀገራዊ ብድር አንጻር እንመልከተው። በቅርቡ በጀቱ በወጣ ጊዜ በአራተኛ ነው በአምስተኛ ደረጃ የተበጀተው የብድር መክፈያ ተብሎ የተበጀተ የፌዴራል በጀት ነበረ። እስኪ ይህንን ከምጣኔ ሀብት አደረጃጀት እና አወቃቀር ጋር ይመልከቱ።
እዳ ወይም ክሬዲት በሚባልበት ጊዜ መጥፎ ክሬዲት አለ ወይም ደግሞ ብድር እና ጥሩ ክሬዲት አለ ወይም ብድር። ጥሩ ክሬዲት የሚባለው ገንዘቡ የተበደርነው ገንዘብ ምርት ኃይሎችን ለማሳደግ የህብረተሰቡን ኑሮ ለማሻሻል የወደፊት እድገትን በዘላቂነት ፍትሐዊነት ባለው መልክ እንትን ይላል የሚል ነው። እንግዲህ ብድር ለዚያ ነው የሚበደረው። አገር ነው አገር በሚባልበት ጊዜ ህዝብ ነው የሚከፍለው ማለት ነው ወደፊት። ስለዚህ መጥፎ ማን ነው ጥሩ ብድር የወደፊት ጥቅም ይኖረዋል፣ ህብረተሰቡን ህይወት ያሻሽለዋል፣ የሀገሪቱን እድገት ያሳድጋታል የሚል ነው።
ጥሩ ብድር የሚባለው ምን አይነት ሲሆን ነው?
የምርት ኃይሎችን ለማሳደግ ሲያስችል የተበደረው ገንዘብ አግባብ ባለው መልክ፣ ግልጽነት ባለው መልክ ከተፈለገው ስራ ላይ ሲውል፣ ለምሳሌ አንድ ተቋም አንድ ኢንቨስትመንት ላይ ገንዘብ ይፈሳል እንበል። ያነ ኢንቨስትመንት ያነ ፕሮጀክት ሙሉ በሙሉ ስኬታማ በሚሆንበት ጊዜ ጥሩ እንትን ነው ማለት ነው። ነገር ግን ያነ ፕሮጀክት በልዩ ልዩ መልክ ገንዘቡ ባክኖ ወይም ደግሞ ጥራት የሌለው ሲሆን ይባክናል ማለት ነው። ያነ መጥፎ ኢንቨስትመንት ይሆናል ማለት ነው። ጥሩ ኢንቨስትመንት ስትሪም፣ የወደፊት ስትሪም፣ የገቢ ምንጭ ይሆናል፣ የኑሮ ማሻሻያ ምንጭ ይሆናል፣ የዜጎች የስራ እድል ምንጭ ይሆናል። ይሄ ነው ጥሩ የሚያስብለው እና
የኢትዮጵያ እንመልከት። ሀገራዊ ብድሩን ያስቀመጠው ፊች ይሄ የተበድሮ የመክፈል ደረጃዎች ኩባንያ 27% የሆነውን አጠቃላይ ሀገራዊ ምርት ያካትታል ነው የሚለው። ምን ማለት ነው
እንግዲህ የኢኮኖሚውን መዋቅር ማየት ያለብን መሰለኝ። ቅድም እንዳልኩት አንድ ሀገር የኢትዮጵያ መንግስት ሲበደር የሚበደረው በማን አማካይነት ነው? የሚበደረው እኮ በኢትዮጵያና በኢትዮጵያ ሕዝብ አማካይነት ነው። እና በጣም አከራካሪ ሆኖ ያገኘሁት ምንድን ነው፣ የኢትዮጵያ ኢኮኖሚ ተበዳሪው ማን ነው ብዬ ራሴን ስጠይቅ የሚበደረው መንግስትና የፓርቲ ድርጅቶች ናቸው። በአብዛኛው ተበዳሪው እነሱ ከሆኑ ጥቅሙስ ማን ያገኘዋል የሚለውም አብሮ መሄድ ይኖርበታል። ሌላው መታየት ያለበት ምንድን ነው እንግዲህ መንግስት ይህን በሚበደርበት ጊዜ ምን ይሰራል የሚለውን እንየው። የስኳር ፋብሪካ አለ፣ ለመከላከያ ኢንዱስትሪ ይውላል፣ ለግድብ ይውላል፣ ለግዙፍ መሰረተ ልማት ይውላል፣ ለመሳሰሉት ይውላል። በአብዛኛው የኢትዮጵያ ኢኮኖሚ እንቅስቃሴ የሚካሄደው በመንግስትና በፓርቲ ድርጅቶች ነው የሚል ብዙ ጥናት አለ። በሌሎች አገሮች ጥናቶች እንዳደረኩት ከዚህ በፊትም አቅርብ ያለሁኝ ለኢትዮጵያ ህዝብ 90% የሚሆነውን የስራ ዕድል የሚፈጥረው የግል ክፍል ነው። የግል ክፍሉ የሚፈጥር ከሆነ እና የመንግስት ድርጅቶች፣ የፓርቲ ድርጅቶች የውጭ ምንዛሪውን የሚበደሩ ከሆነ በግል ክፍሉ ላይ እጅግ በጣም ከፍተኛ ጫና አለ ማለት ነው። ከዚህ በፊት እርግጠኛ ነኝ የኢትዮጵያ ህዝብ ያስታውሳል፣ የዓለም ባንክ ዋና ኃላፊ የኦፕሬሽናል ክፍል የስራ ክንውን ክፍል ማኔጂንግ ዲሬክተሯ ወደ ኢትዮጵያ ሄዳ ሳለ ዛሬ አመት ይመስለኛል ወይም ከዚያ ትንሽ ራቅ ሊል ይችላል፣ ኢትዮጵያ በአሁኑ ሁኔታ እየተበደረች እዳ እየጨመረባት ከሄደ አደጋ ይኖረዋል። አንደኛ የመክፈል አቅሟ በጣም ዝቅተኛ ይሆናል፣ የመበደር አቅሟም ዝቅተኛ ሊሆን ይችላል። ይሄ አደጋ አለ ብላ ነበር። ከዚህ አንጻር እንደው ብናየው የኢትዮጵያን የዕዳ መጠን ብናየው በኢትዮጵያ ውስጥ የሚደረገው ብድር እኔ ግልጽነት ያለው ሆኖ አላገኘውም። ይሄ ነው አንዱ ችግር። እንዲያውም ምን ይላል እንትን ፊች ትራንስፓረንሲ አለመኖሩ የዳታ ትራንስፓረንሲ አለመኖሩ ደካማ ነው ይላል። እኔ ከደካማ በላይ ነው ነው የምለው። ፍጹም ግልጽነት የለም። ግልጽነት ከሌለ ደግሞ ኃላፊነት ሊኖር አይችልም፣ ገንዘብ ሊባክን ይችላል ማለት ነው። የሚገኘው ጥቅም ከሚኖረው ጉዳት ጋር ሊመዛዘን አይችልም ማለት ነው። እና ግልጽነት ያለው ኢኮኖሚ የለም ኢትዮጵያ ውስጥ።
በጣም ነው የማመሰግነው ዶክተር አክሎግ ቢራራ ከዓለም ባንክን ጨምሮ በሌሎች የልማት ድርጅቶች ከሰላሳ አመት በላይ እየሰሩ የምጣኔ ሀብት ባለሙያ ናቸው። አመሰግናለሁ ለጊዜዎት።
በጣም አመሰግናለሁ አቶ ሄኖክ። ጤና ይስጥልኝ።
እየተከታተላችሁ የምትገኙት ከአሜሪካ ድምጽ ከጋቢና ቪኦኤ እያስተላለፍን ያለውን ፕሮግራማችንን ነው። እንግዲህ ዛሬ በመግቢያችን እንደተናገርነው በኦሃዮ ግዛት ክሊቭላንድ ከተማ እየተካሄደ ያለው የሪፐብሊካን ፓርቲ ጉባኤ ታሳቢ እጩ ዶናልድ ትራምፕ ባለቤት መሊና ትራምፕ ትላንት ምሽት ያደረጉት ንግግር ያስነሳው ውዝግብ እየተባባሰ መጥቷል። በምሽቱ ንግግሮች ያደረጉት የፓርቲው አመራሮች፣ ተማሪዎቹና ሌሎችም ተጋባዥ አሜሪካን ያለችበትን ሁኔታ ለመቀየር ያሉት ብቸኛ አማራጭ ዶናልድ ትራምፕ ናቸው ብለዋል። በከተማይቱ ውስጥ ከጉባኤው ጎን ለጎን የተለያየ ይዘት ያላቸው ሰልፎችም እየተካሄዱ ነው። ሰለሞን አባተ እዛው በስፍራው ሆኖ ለእኛ በቀጥታ ሪፖርት ሊያደርግልን ተነጋግረን እየጠበቅ ነው። ሰለሞን አባተ በአሁኑ ሰዓት በቪኦኤ አምሃሪክ የፌስቡክ ላይቭ ላይ በዚሁ ጉዳይ ላይ ቃለ ምልልስ እያደረገ ነው ከአዲሱ አበበ ጋር። እየጠበቅ ነው ነው ከዛው ከስፍራው ያለውን ሁኔታ በቀጥታ ለጋቢና ቪኦኤ አድማጮች እንደሚያደርሰን ተስፋ እናደርጋለን። አሁን እስቲ እስከዛው ሰለሞንን እየጠበቅን አንድ ሙዚቃን ጋብዛችሁ ምን ይሻላል ትላለች እመቤት ሱራፌል ሽፈራ ወይም ዲጄ ፋትሱ ነው የጋበዘን። እሱን እያደመጥን ሰለሞንን እንጠብቃለን። ሰለሞንን አግኝተነዋል። ያሌ ነው ፕሮዲውሰራችን። ሞክቤል በኦሃዮ ክሊቭላንድ ከተማ ነው የሚገኘው። በኦሃዮ ግዛት ክሊቭላንድ ከተማ እየተካሄደ ያለው የሪፐብሊካን ፓርቲ ጉባኤ ታሳቢ እጩ ዶናልድ ትራምፕ ባለቤት መኒላ ትራምፕ ትናንት ምሽት ያደረጉት ንግግር ያስነሳው ውዝግብ እየተባባሰ መጥቷል። በምሽቱ ንግግሮች ያደረጉት የፓርቲው አመራሮች፣ ተማሪዎችና ሌሎችም ተጋባዥ አሜሪካ ያለችበትን ሁኔታ ለመቀየር ያሉት ብቸኛ አማራጭ ዶናልድ ትራምፕ ናቸው ብለዋል። በከተማይቱ ውስጥ ከጉባኤው ጎን ለጎንም የተለያየ ይዘት ያላቸው ሰልፎች እየተካሄዱ ነው። ሰለሞን አባተ በስፍራው ይገኛል። ሰለሞን መስመር ላይ ነህ?
መስመር ላይ ነኝ። ሲሆን እንደምን አመሸሽ? እንደምንድን ናችሁ?
እንዴት አመሸህ ሰለሞን? እንግዲህ እየተከታተልክ ነው ጉባኤውን። ፌስቡክ ላይ ላይቭ ለአድማጮቻችን የምትሰጠው መረጃ እያየን እያደነቅንህ ያለ ነው። እስቲ አሁን ደግሞ ለጋቢና ቪኦኤ አድማጮች የዛሬውን እና የትላንት ምሽቱን ሁኔታ ንገረን። ምንድን ነው ውዝግቡን እያባባሰ ያመጣው ጉዳይ?
ጽዮን አመሰግናለሁኝ። አድማጮችም እንደምን አመሻችሁ። እንግዲህ ይሄ ጉባኤ ትናንትና ከሰዓት በኋላ ነው የተጀመረው። ትናንት ሰኞ ማለት ነው። ከሰዓት በኋላ ነው የተጀመረው ኦሃዮ የኩዊከን ሎንስ አዳራሽ ውስጥ። ትልቅ ስታዲየም ነው፣ ግን አጠገቡ አንድ ሌላ አዳራሽ አለ። እዛ ነው የተጀመረው። ግዙፍ ነው እና በዚህ የጉባኤ አዳራሽ ውስጥ ከመላ ዩናይትድ ስቴትስ የሪፐብሊካን ፓርቲው ልዑካን መሪዎች ተገኝተዋል እና ዶናልድ ትራምፕን የመደገፍና ያለመደገፍ ጥያቄ የተነሳበት መድረክ ነበረ። አንዳንድ ሪፐብሊካን ብዙ ናቸው፣ በእርግጥ አንዳንድ የሚባሉ አይደለም፣ ቁጥራቸው ትልቅ የሆነ ሪፐብሊካን ዶናልድ ትራምፕን የሚባል ሰው በጭራሽ አንፈልግም፣ ኔቨር ትራምፕ የሚባል ንቅናቄ አባላት የሆኑ ድምፅ ይሰጥ በእያንዳንዱ ስቴት ተወካዮች፣ ማን ነው የሚፈልገው ትራምፕን፣ ማን አይፈልግም፣ ድምፅ ይሰጥ የሚል ጥያቄ አንስተው ተረባብሸው የተወሰኑት ረግጠው ወጡ። እንደውም ከኮሎራዶ ግዛት የመጡ የሪፐብሊካን ፓርቲው አባላት መድረኩን ረግጠው ወጡ። ከዛ በኋላ ከሰዓት በኋላው ስነ ስርዓት በዛው ተስተጓጎለ፣ ተቋረጠ። ምሽት ላይ የማታው ፕሮግራም ግን ጀመረ። ምክንያቱም ያ ኔቨር ትራምፕ የሚባለው ንቅናቄ አንስቶት የነበረው ጥያቄ ተቀባይነት አላገኘም። በመድረኩም እንደ ሊቀመንበሩ እንዳሉት ደግሞ በአብላጫው ሪፐብሊካን ልዑካንም ተቀባይነት ስላላገኘ አልተስተጓጎለም ጉባኤው ሙሉ በሙሉ። የምሽቱ ፕሮግራም ቀጥሎ ንግግሮች ተደርገዋል። እዛ ላይ ከተደረጉት ንግግሮች መካከል የቀድሞው የኒውዮርክ ከንቲባ የሩዲ ጉሊያኒ፣ የቀድሞው የቴክሳስ ገዢ የሪክ ፔሪ ንግግሮች ነበሩ። ትንሽ ሞቅ ሞቅ አድርገውታል። ሰውንም ትንሽ ስሜት የታከለባቸው ንግግሮች ነበሩ። ትሪፖሊ ላይ የተገደለ አንድ አሜሪካዊ እናትም ቀርበው ተናግረው የሂለሪ ክሊንተንን አመራር ያን ጊዜ የነበረውን ወንጅለዋል፣ ከሰዋል። እና እንዲህ አይነት ንግግሮች የተደረጉበት ምሽት ነበር። መጨረሻ ላይ የታሳቢው እጩ የዶናልድ ትራምፕ ባለቤት ሜላኒያ ትራምፕ ነበሩ ንግግር ያደረጉት እና ቆንጆ ንግግር ነው ያደረጉት ሜላኒያ ትራምፕ። ብዙ ሰው ወዶታል፣ ብዙ ሰው አድንቆታል። ሲጨበጨብላቸው ነበር ንግግራቸውን እያደረጉት። ግን ልክ ንግግራቸውን እንደጨረሱ ትልቅ ውዝግብ ተነሳ። ያ ውዝግብ ምንድን ነው? ይህንኑ ራሱን የሚመስል ንግግር ፕሬዚደንት ባራክ ኦባማ ወደ ፕሬዚደንትነቱ ሊመጡ ሲሉ ያደረጉትን ባለቤታቸው ሚሼል ኦባማ ያደረጉትን ንግግር የሚመስል ከሱ የተቀዳ ንግግር ነው ያደረጉት የሚል ውዝግብ ተነስቶ እስካሁን ድረስ ጭቅጭቁ እንደቀጠለ ነው ያለው።
አዎ ሰለሞን፣ እንግዲህ እዚህ ላይ አሁን እኛም እንደተመለከት ነው የሁለቱንም ንግግሮች እያመጡ እያገናኙ ምን ያህል አንድ አይነት እንደሆነ ለማሳየት እየሞከሩ ነው። እና እዛ አካባቢ ያለው ስሜት ምን ይመስላል? ይህንም በሚመለከት እንዴት ነው ቴክኒካል የሆነው ነገርስ የሚመዘነው?
ቴክኒካል የሆነውን ነገር የሚያዩት እንግዲህ ባለሙያዎች ናቸው። ሚዲያው ነው፣ መገናኛ ብዙሃኑ ናቸው በነገራችን ላይ ይሄንን እየሰሩ ያሉት። ተንታኞችን እየጋበዙ እያስተነተኑ፣ ባለሙያዎችን እየጋበዙ እያስተነተኑ ያሉት የሚዲያው አባላት ናቸው። ነገር ግን ሌሎች ተንታኞች እንደሚሉት በቅርቡም እኔ ፌስቡክ ላይ ምናልባት ተከታትለሽ ሊሆን ይችላል፣ ላይቭ በቀጥታ የሚሰራጭ የፌስቡክ ስርጭት ላይ ኢትዮጵያውያን ባለሙያዎችንም ጋብዤ እዚህ ክሊቭላንድ የሚኖሩ እያነጋገርኳቸው ነበር እና ፓርቲውን የሚጎዳ ነገር ነገር ነው። የዶናልድ ትራምፕን የራሳቸውን ወደፊት የመገስገስ እንቅስቃሴ ሊጎዳ የሚችል ተግባር ነው። እንዲህ አይነት የመቅዳትና የመኮረጃ አድራጎት ወይም ሜላኒያ ትራምፕ ከሚሼል ኦባማ ጋር ተመሳሳይ ሐሳብ አለኝ በዚህ ጉዳይ ላይ እሳቸው ያሉትን እደግፋለሁ ብሎ መናገር ነበረባቸው፣ ካለበለዚያ የራሳቸውን ሌላ አገላለጽ መጠቀም ነበረባቸው የሚሉ አሉና በዚህ ሁኔታ በዚህ መንፈስ ሊጎዳቸው ይችላል ዶናልድ ትራምፕን ተብሎ ነው የሚታሰበው።
እሺ ሰለሞን እንግዲህ ያለንን ሰዓት ጠጥበት ታቃለህና እዛው ያለህበት ሆነ አንድ ጥያቄ ልጠይቅ። አሁን ይሄ የአሜሪካ ምርጫ ይዞት የሚመጣው ውይይቶች አሉ። ልክ አሁን ደግሞ እንደዚህ አይነት ነገር ሲከሰት የብዙሃን መገናኛ ሚና አለ። በአጠቃላይ ሂደቱ ዲሞክራሲያዊ መሆኑ ለዲሞክራሲያዊ ምርጫዎች ማሳያ መሆኑ ነው የሚጠቀሰው የአሜሪካ ምርጫ። አንተ እንደ አንድ የጋዜጠኛ ባለሙያ በአጠቃላይ የሚዲያዋን ሁኔታና ዲሞክራሲያዊ ምርጫው ከነጻ ሚዲያ ጋር ያለው ነጻነት ምን ይመስላል? እሱ ላይ እስቲ
እንግዲህ ሲሆን ይሄ በሁለታችንም ልንመልሰው የምንችለው ነገር ነው። በአንድ በኩል ስትመለከችው ሁሉም ነገር በአሜሪካ አደባባይ ላይ ያለ ነገር ነው። ሁሉንም ነገር በአብዛኛው ሰው የሚያገኘው ከመገናኛ ብዙሃን ነው። እነዚህ ሁሉ የሚካሄዱ ጭቅጭቆች፣ ክርክሮች የሚካሄዱት በመገናኛ ብዙሃን ላይ ናቸው። መገናኛ ብዙሃኑ በተቻላቸው መጠን እነዚህን ወገኖች እያነጋገሩ ለማቅረብ ይፈልጋሉ። በተመሳሳይ ሁኔታ ደግሞ ጽንፍ የረገጡ ሚዲያዎችም አሉ። ምናልባት ሙሉ በሙሉ ጋዜጠኞች ላንላቸው እንችላለን። በእንደዚህ አይነት ስራ ላይ ያሉትን በአንድ ወገን ሆነው የሚከራከሩ የሚሟገቱ የየፓርቲው ካድሬዎች መስለው የሚሟገቱ ሰዎች አሉ። የሚጠቀሙት ግን የመገናኛ ብዙሃኑን መስመር ነው፣ የመገናኛ ብዙሃኑን መንገድ ነው። ስለዚህ በጥቅሉ ከሆነ የምንመለከተው የአሜሪካ ዲሞክራሲ ያለው አደባባይ ላይ ነው። መገናኛ ብዙሃኑ እንደ መሳሪያ ጥሩ አገልግሎት ይሰጣሉ። ጋዜጠኞች ደግሞ በተለያየ ልኬትም ዓለም እንዳለው በተለያየ ሁኔታ ባላንስድ ወይም ሚዛናዊ የሆነ ዘገባ ለማቅረብ የሚጥር አለ፣ ጽንፍ የረገጠም ደግሞ ለማቅረብ የሚጥር አለ።
ሰለሞን እንግዲህ
የነ ትራምፕ ወገን ግን ይከሳል ሚዲያውን፣ ሚዲያው ጥሩ አይደለም ለኛ ይላል።
ሰለሞን እንግዲህ በጣም እናመሰግናለን። በነገው ዕለትም ሌላ ሰፋ ያለ ዘገባ እንደምታቀርብልን ተስፋ እናደርጋለን። ለዛሬው ከሰዓት አንጻር በዚህ እንሰናበታለን።
እሺ ጽዮን፣ መልካም ምሽት። በፌስቡክም እንቀጥላለን፣ ከምሽቱ 3 ሰዓትም ላይ ዘገባ እንቀጥላለን።
እሺ እናመሰግናለን። የተከበራችሁ የጋቢና ቪኦኤ አድማጮች፣ አሁን ደግሞ ወደ ሌላ ዘገባ እናልፋለን። የኤችአይቪ ኤድስን በመከላከል ረገድ በሳይንስና ምርምር የሕክምና አገልግሎት በማዳረስ በኩል መሻሻሎች ቢኖሩም የገንዘብ አቅም ውስንነት በ14 ዓመት ውስጥ ፈጽሞ ለማጥፋት የተያዘውን ግብ ሊያስተጓጉል እንደሚችል ተገልጿል። ዛሬ ሁለተኛውን ቀን የያዘው የዓለም ኤድስ ቀን ጉባኤ ከዓለም ዙሪያ 18,000 ሰዎችን አሰባስቧል። በስፍራው የሚገኙት ዘጋቢዎቻችን ያደረሱን መረጃዎች አሉ። እኛም በኢትዮጵያ በኩል በበሽታው ዙሪያ የሚሰሩ መንግስታዊና መንግስታዊ ያልሆኑ ድርጅቶችንና መሪዎችን አነጋግረናል። መስታወት አራጋው በቀጣዩዋ ዘገባ ትደሰዋለች።
በዓለም በኤችአይቪ ኤድስ ዙሪያ የሚሰሩ ባለሙያዎች የመንግስት ተወካዮችን ያወጧቸውን እቅዶች በየ5 ዓመቱ ይመረምራሉ፣ አዲስ እቅድንም ያወጣሉ። ከደርባን ደቡብ አፍሪካ ጉባኤ የተገኙ መረጃዎች እንደሚጠቁሙት ከሆነ ወደ 18 ሚሊዮን የሚጠጉት ኤችአይቪ የተገኘባቸው ሰዎች የጸረ ኤችአይቪ እንክብል አያገኙም። በገንዘብ እጥረት የተነሳ እስካሁን የበሽታውን ስርጭት ለመቆጣጠርና ለታማሚዎች የመቆጣጠሪያ መድኃኒት ለማዳረስ የሚደረጉ ጥረቶች እንደ አውሮፓውያን አቆጣጠር በ2030 ቫይረሱን ከዓለም ለማጥፋት የተያዘው እቅድን ላያሳካ ይችላል ሲሉ የተባበሩት መንግስታት ድርጅት የኤድስ ቢሮ መሪ ማይክል ሲድቤ በደርባን ተናግረዋል።
Let me say clearly to all of you that I am scared. I'm scared because we are back again in South Africa.
አሳሳቢው ቫይረሱን በቁጥጥር ስር አለመዋላችንና አሁንም ወረርሽኙ ዳግም ሊያገረሽ በሚችልበት ሁኔታ ልንጋለጥ መቻላችን ነው። ለዋሻችሁ አልሻም። ምናልባትም ወረርሽኙን ለመከላከል እስካሁን ያወጣነውን መዋለ ንዋይ ከንቱ እንዳናደርግ እሰጋለሁ። በወባ ወረርሽኝ አይተነዋል፣ ውሎ አድሮም ብዙ ሊያስከፍለን ይችላልና።
The risk is that we'll have a rebound in this epidemic, and I cannot be dishonest with you. I need to say
ስጋት እንዳደረብኝ ግልጽ ማድረግ እፈልጋለሁ። ይህ ስጋት ያደረብኝ ምክንያት በአስቸጋሪ ጊዜ ውስጥ ዳግም በደቡብ አፍሪካ ደርባን ላይ ለመሰባሰብ በመገደዳችን ነው። ዓለም አሁን እንደ ሽብርተኝነት፣ ስደትና የመሳሰሉ ሌሎች ያንኑ ያህል ትኩረት በሚሹ ችግሮች ተሰቅዛ ተይዛለችና።
በዓለማችን በኤችአይቪ ከተያዙ ሰዎች ግማሽ የሚሆኑት በአፍሪካ እንደሚኖሩ የግሎባል ፈንድ ዘገባ ያመለክታል። ኢትዮጵያ በዚህ ቫይረስ በርካታ ዜጎቿን በተለይ ወጣት ትውልዷን አጥታለች። በማጣትም ላይ ትገኛለች። የቫይረሱን ስርጭት በመቆጣጠርም ሆነ ህክምናን ለማዳረስ የኢትዮጵያ መንግስትና አጋሮቹ አቅም እንዳላቸው አቶ አለሙ አኖ በኢትዮጵያ ጤና ጥበቃ የፌደራል ኤችአይቪ ኤድስ መከላከያና መቆጣጠሪያ ጽፈት ቤት ምክትል ዋና ዳይሬክተር ይናገራሉ።
አጠቃላይ በዚህ በተለይ እንግዲህ ያው ፕሮግራም ቤዝድ መድኃኒቶች ነው ለዚህ ለጸረ ኤድስ ህክምና አገልግሎት የሚውሉ መድኃኒቶች እጥረትም የለብንም። በሎጂስቲክ ማኔጅመንት ላይ ያው ሊከሰቱ የሚችሉ ችግሮች ከመከሰት በቀር ግን ምንም አይነት ጉድለትም የለብን ነው። ምክንያቱም በቂ የመድኃኒት በጀትም አለ፣ የመግዛት አቅሙ የማከፋፈል አቅሙም አለ። ኦልሞስት ሁሉም የዚህ የጸረ ኤድስ ህክምና አገልግሎት የሚሰጡ ተቋሞቻችን ያንን አገልግሎት ለመስጠት የሚያስችላቸው መድኃኒቶች አሏቸው።
የተባበሩት መንግስታት ዓለም አቀፉ የኤድስ ቢሮ ዩኤን ኤድስ የተሻለ ለመስራት የአምስት ዓመት እቅድን አውጥቷል። በዩናይትድ ስቴትስ መንግስት ድጋፍ ኤችአይቪ ወባና የሳምባ በሽታን በመከላከል ላይ የሚሰራው ግሎባል ፈንድ ባወጣው መረጃ መሰረት በዓለማችን 78 ሚሊዮን የሚሆኑ ሰዎች ከቫይረሱ ጋር በመኖር ላይ ናቸው። 35 ሚሊዮን ሰዎች ደግሞ በኤችአይቪ ኤድስ ምክንያት ህይወታቸውን አጥተዋል። እንደ ግሎባል ፈንድ መረጃ በአብዛኛው በዚህ ቫይረስ ተጠቂዎቹ ሴቶችና በመካከለኛ ገቢ የሚተዳደሩ ሀገሮች ናቸው። ሌላው አሳሳቢ የሆነው 37 ሚሊዮን ከሚሆኑት ኤችአይቪ በደማቸው ከተገኘባቸው ሰዎች ውስጥ 19 ሚሊዮኑ በደማቸው ውስጥ ቫይረሱ እንዳለባቸው የማያውቁ መሆናቸው ነው። በኢትዮጵያ በአሁኑ ጊዜ በኤችአይቪ ዙሪያ ያለውን ሁኔታ አስመልክቶ የመቅድም ኢትዮጵያ ብሔራዊ ማህበር ዋና ስራ አስኪያጅ አቶ መንግስቱ ዘመነ ሲናገሩ
በተወሰነ ጊዜ በሀገራችን በጣም ስፋት ባለው በተጠናጀ መልኩ ስራዎች በመስራታችን የተወሰነ ቫይረሱን ከመከላከል አልፎ ወደ መቆጣጠር ደረጃ እየተሄደ ነበር። አሁን ያ ተከታታይ የሆነ ስራ ግን በመቀዝቀዙ ምክንያት ያ እየተፈጸመ አይደለም። ያም አንደኛው ሰዎች ዛሬ መድኃኒቱን አግኝቶ ጤናማ ሆኖ ስራ እየሰሩ ማየታችን መድኃኒቱን ማነው ቫይረሱ እንደጠፋ አድርጎ ወይም ደግሞ ችግር እንደማያመጣ አድርጎ የመገንዘብና የመዘናጋት ሁኔታ አለ። ኤች አይ መድኃኒት የሚወስዱ ሰዎች መድኃኒቱን ይወስዳሉ እንጂ ቫይረሱ ከውስጣቸው አለ።
እንግዲህ የዛሬው ፕሮግራማችን በዚሁ ተጠናቋል። ነገ ደግሞ እንዲሁ መልሰን እንገናኛለን። በፌስቡክ ቪኦኤ አማሪክ፣ በትዊተርም እንዲሁ ጋቢና ቪኦኤም በመጠቀም አስተያየቶቻችሁን አድርሱን። የዚህ ፕሮግራም ቀጣይ ክፍል ነገ ይቀጥላል።
ለዛሬው በዚህ አብቅተናል። ደህና ደሩ።